anochile. የተፈጠረ በጎችዋን ኢትዮጵያ መንዳምላ ናፍቃለ ጆቿ
አድማጮቻችን እንደምን ሰነብታችኋል? ከምትወዷት ከምትራፍቋት ኢትዮጵያ ከአማራ ክልል ዋና ከተማ ባህር ዳር ለሶስተኛው የዲያስፖራ በዓል ምክንያት በማድረግ ልዩ ዝግጅታችን ይዘን ቀርበናል። እንግዲህ እንደተለመደው የአሸናፊ ዜና አይቀርብም። በመትኩ ግን እዚህ ሁለት ወገኖች አሉ ለዚህ ለበዓሉ የመጡ። በዚህ በኩል አቶ ያለው ቦዲኛ ደግሞ
አቶ ካሳሁን
እንግዲህ እነሱ ይጀምሩና በእነሱ ራሳቸውን አስተዋቀው ይጀምሩ። ለማንኛቸውም ግን ከዚህ በፊት በተደጋጋሚ የምንናገረው ነገር አለ። ስለ ሀገራችን በተለይ በመናነሳበት ጊዜ የሀገራችን ሰላም የሁላችንም ሰላም ነው። የሀገራችን ደስታ የሁላችንም ደስታ ነው። እኛ በመናገርበት ጊዜና በመናስበት ጊዜ ከእውነት ከልብ መሆኑን እንጂ የዚህኛው ድጋፍ ወይንም የዚህኛው ተቃውሞ እንዳልሆነ የምትረዱት ነው። አሁንም ልናስረዳችሁ እንፈልጋለን። እንሞክራለን። መሞከር እንዴት ነው? በዚህ በሶስት ቀን በአራት ቀን ቆይታዬ አንድ ያየሁት ነገር ቢኖር ምንድነው እዛ ቁጭ ብለን የምናያቸው በፌስቡክ በኢንተርኔት በተለያየ የድህረ ገጾች ዜናዎችን እንደምንሰማቸው ስለ ሀገራችን የሚወራው ነገር ትክክል እንዳልሆነ ደስ ብሏችሁ እንድታዳምጡኝ በማለት ስለ ሀገራችን ብቻ ነው የምንነግራችሁ። ስለሌላ ነገር አንነግራችሁም። ተቀበሉት አትቀበሉ የእናንተ ፋንታ ነው። የእኛ ምንድን ነው? አገራችሁ ኢትዮጵያ፣ አገራችን ኢትዮጵያ ሰላም መሆኗን እነግራችኋለን። ሶስተኛው ዓመት የዲያስፖራ በዓል ደግሞ በአማራ ክልል ዋና ከተማ በባህር ዳር እየተከበረ ነው ያለውና ያንን በተመለከተም ዛሬ የምናደርገው ከአቶ ያለው ልጀምር። እስቲ አቶ ያለው አንተ ስለ በዓሉ ከዚህ በፊትም እዚህ መታ ይመስለኛልና ከዛ አድርገን እንጀምረው።
እሺ፣ በጣም አመሰግናለሁ። እንደሚታወቀው ሁሉ ዘንድሮ የዳያስፖራ ፌስቲቫል የሚከበረው በባህር ዳር ከተማ በክልሉ መንግስት አስተናጋጅነት ነው። ይህንን በተመለከተ እኛ የሚዲያ ሰዎች እዚህ መተን የበዓሉን እንቅስቃሴ እየተከታተልን ነው። እኔ የመጣሁት ከለንደን ነው። ከለንደን የኢትዮጵያ ብሔራዊ ሁንታ ድምፅ ሬዲዮ አዘጋጅ እና የኤምባሲ መልቲሚዲያ አዘጋጅ ነኝ። እና እንደ ያው እንግዲህ ዋናው የዚህ ዲያስፖራ በዓል አላማው ምንድን ነው? አላማው በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የፖለቲካ ልዩነታቸው እንደተጠበቀ ሆኖ በሀገራቸው ልማት፣ ሰላምና የዲሞክራሲ ግንባታ የበኩላቸውን አስተዋጽኦ እንዲያበረክቱ የሚያስችል እድል የተፈጠረበት ነው። እንግዲህ ዳያስፖራው በብዙ ነገር ነው ይህን ሀገር ሊረዳ የሚችለው። አንደኛ ኢንቨስትመንት በማድረግ፣ ሁለተኛ የሀገሪቱን በጎ ገጽታ በመገንባት፣ ሶስተኛ የሰላምን አስፈላጊነትና የዲሞክራሲ ስርዓት በምንኖርበት ዓለም ሶስት መሰረታዊ ነገሮች ነው ያሉ። አንደኛ ኢኮኖሚ፣ ሁለተኛ ሰላም፣ ሶስተኛ የዲሞክራሲ ስርዓት ያለበት ዓለም ስለምንኖር እነኚህ ነገሮች ሀገራችን ላይ እንዲሆኑ፣ እንዲከናወኑ፣ እንዲመሰረቱ እነዚህ ሶስቱ ሀገራችን በኢኮኖሚ ለመበልጸግ ልማቱ መፋጠን አለበት። ልማቱ እንዲመጣ ከተፈለገ ደግሞ ሰላም መኖር አለበት። የሰላሙ ሲመጣ ደግሞ ከልማቱና ከሰላሙ ጋር ተያይዞ ደግሞ የዲሞክራቲክ ስርዓት ተቻችሎ የመኖር ልዩነትን እንደ ጸጋ ቆጥሮ መጠቀም በዛ መቻል ማለት ነው። እነዚህን ነገሮች ዳያስፖራው በጣም አጥብቆ ያውቃቸዋል የሚል እምነት ስላለ በዚህ ረገድ አስተዋጽኦ የሚያበረክትበት እንዲሁም ደግሞ የተለያዩ ዓለም የሚኖሩ ኢትዮጵያውያን በተለያየ መልክ በተለያየ ዝብርቅርቅ ሁኔታ በተለያየ ዓለም የወጡት እዚህ ተገናኝተው እንደገና ሪኮኔክት የሚያደርጉበት ይሄ ነው እንግዲህ ዋናው ዓላማው። በዚህም ዓላማ መሰረት እስካሁን እንዳየነው በባህር ዳር ከተማ በጣም በጣም በጥሩ ሁኔታ እየተከበረ ነው ያለው ለማለት ነው።
እሺ፣ አቶ ካሳሁን ይሄ የመጀመሪያ ጊዜ አይመስለኝም፣ ግን ለባህር ዳር የመጀመሪያ ሊሆን ይችላል። እና እስቲ ከራስህ ባለፉት ሶስት ቀኖች ካየሃቸው በባህር ዳር ቆይታ ስለ ተሰማ ስሜትና ስለ በዓሉም እንዴት እንደሆነ የራስህን እይታ ብታስረጥ ብታካፍልን።
እኔም ይህን እድል ስለሰጠኝ በጣም አመሰግናለሁ አቶ ዘውዱ። እኔ የመጣሁት ከካናዳ ነው። በዓሉን በተመለከተ ይህንን ዝግጅት ወይ ደግሞ ይሄ በዓል እንዳለ ከሰማን ሰዓት ጀምሮ በጣም ነበረ ወደዚህ ለመምጣት ጉጉት ያደረብን። ምክንያቱም ኢትዮጵያ በአሁኑ ጊዜ በጣም ለውጥ እያሳየች ያለች ሀገር ነች ቢባል አያጋንንም። ያ ደግሞ በሁሉ ክልሎች እየታየ ያለ ነው። በተለይ ደግሞ ባህር ዳር እኔ የማውቃት ከዛሬ 16 17 ዓመት በፊት ለስራ ወደዚህ መጥቼ በነበረ ጊዜ ባህር ዳርን በድጋሚ የማየት ፍላጎትም ደግሞ አድሮብኝ ስለነበር ባህር ዳርን ስናያት በአሁኑ ሰዓት ሁሉ ነገር ከሚገባው በላይ በፍጥነት የተቀየረበት ሀገር፣ ህዝቡ ሰላምና መረጋጋቱ አሁን በአሁኑ ሰዓት እንደውም እንግዲህ መቼም በውጭ ሀገር አካባቢ ያሉት አንዳንድ ወደዛ ወደዚህ የሚነፍሱ አንዳንድ ሚዲያዎች የሚሉት አይነት ነገር ሳይሆን ሀቁ ሌላ ሆኖ ስላገኘ ነው እኛ በጣም ደስ የሚለን ያለንም። እኛ ስንል ደግሞ አብረውኝ የመጡ ብዙ ሰዎች አሉ ከዛ ሀገር ለዚህ በዓሉ ላይ ለመታደም። እነሱም ከረጅም ጊዜ በኋላ የመጡ ሰዎች ቀድመው እኛ እንደዚህ አልጠበቅንም ነው ያሉት ስለሌላ ሳያወሩ።
አቶ ያለው ቀደም ብለም ስለ ሰላም ስታወራ ነበርና ባለፉት ሶስት አራት ሳምንታት የተለያዩ ዜናዎች እንሰማለን። አሁን ከእኛ ጋራ ያየናቸው ታዳሚዎች አሉ፣ በዓሉ ላይ የነበሩ ትናንት፣ ከትላንት ወዲያ፣ ዛሬ የሚነበሩ ነበሩና እሱን አይተህ ያንተ አመለካከት ወይም ከእነሱ የተረዳኸው? እኔ ብዙ ነገሮች ነግሮኛል። አሁን በሰሜን ሸዋ በኩል አቋርጠው ነው ወደዚህ የመጡት፣ በመኪና ነድተው ነው የመጡት። ና የዛን ግንዛቤዎች ና ከሰላም ጋር ስለ ሰላም አውርተ ስለነበር ከዛ አኳያ ያለህ እይታ ና ያለህ ግንዛቤ ከሚነገሩት ዜናዎች ወይም ከሚጻፉት ጽሁፎች አንጻር ሲታይ እንዴት ታየዋለህ?
አዎ፣ በጣም የሚገርመው አንዳንድ ነገር አለ፣ በጣም የሚያስደንቅ ነገር። በተለይ ዲያስፖራው የሰላም እጦት አለመኖርና በሰላም እጦት ምክንያት አገሩን ለቆ እንደሄደ ይታወቃል። እና ዳያስፖራው አሁን አገራችን ውስጥ በተለያዩ ቦታዎች እንደ ማንኛውም እንደ አገር የተለያዩ ቦታዎች ላይ አንዳንድ ችግሮች እንዳሉ ማንም ግልጽ ነው፣ ይታወቃል። እና እነዚህ ችግሮች በሰላም እንዲፈቱ የበኩላችን አስተዋጽኦ ማድረግ ይገባናል የሚል እምነት አለኝ። ይልቁንስ ይሄ ሳይሆን ቀርቶ በውጭ ሀገር ትንሽ አንድ አካባቢ የተፈጠረን ሰላም በጣም ሀገሪቱ ውስጥ አደጋ እንደገባች አድርጎ የሚደረግ ነው። በተለይ ደግሞ አለመታደል ሆኖ ሰሞኑን በሰሜን ጎንደር አካባቢ ከፍተኛ የሆነ አሳዛኝ ነገር ተፈጥሯል። ያ አሳዛኝ ነገር ደግሞ መፈጠር ያልነበረበት ጉዳይ ነው። ስለዚህ ዳያስፖራው የጋራ አቋም ሊይዝ የሚችለው ይሄ የተፈጠረው ችግር መፈጠር አልነበረበትም የሚል እንጂ ዳያስፖራው ወደዚህ ፌስቲቫል እንዳይመጣ ያ የተፈጠረው ችግር በጣም ከፍተኛ ችግር ስለሆነና ከዚህ ከዳያስፖራው ፌስቲቫል ጋር ለማያያዝ የተሞከረበት ነው። እንግዲህ እንደምታውቁት በተለያየውና ይሄ በጣም አሳዛኝ ነው። ነገሩ ግን ችግሩ ተከስቷል፣ ህይወት አልፏል፣ ሀብት ወድሟል። ምክንያቱ ምንድን ነው? ምክንያቱን አውቆ መፍትሄ መፈለግ ነው። ያ ነው እንግዲህ መጨረሻም የሚሆነው፣ ምክንያቱን መፈለግ፣ መፍትሄ ማምጣት። በዚህ ወቅት ላይ እንደዚህ ልክ ሌላ ነገር አንድ ብሔረሰብ በአንድ ብሔረሰብ ላይ እንደተነሳ ተደርጎ በጣም ከፍተኛ የሆነ የፕሮፓጋንዳ ስራ የሚያሰራጩ ሰዎች አሉ። በዛ አካባቢ ላይ የሚኖሩ ብሔረሰቦች የታወቁ ናቸው። የጎንደር የአማራና የትግራይ ሰዎች ናቸው። በዛ አካባቢ ላይ አለመታደል ሆኖ ችግር ተፈጽሟል። ይሄ የተፈጠረውን ችግር ግን መፈጠር አልነበረበትም ብሎ ችግሩ የሚፈታበትን ነገር መፍትሄ ይዞና ለክልሉ ወይ ለመንግስት ማቅረብ ነው ዳያስፖራው ያለበት እንጂ እንዲያው አንድ ነገር ላይ ፈረንጆቹ እንደሚሉት አንድ ችግር ላይ ፊውል መጨመር ማለት ነው። እና ዳያስፖራ ያን በማድረግ ተጠቃሚም አይሆንም። ግን ይሄ ፌስቲቫል ምንም ያለ ምንም ችግር እንዲያውም ሰዎቹ ከአዲስ አበባ ተነስቶ አብዛኛው ዳያስፖራ ግሩፕ በደብረ ብርሃን ያለውን ልማት ሁኔታ፣ በወሎ ያለውን ልማት ሁኔታ፣ በደቡብ ጎንደር በደብረ ታቦር ያለውን የልማት ሁኔታ እንዲሁም በጎንደር ውስጥ ከተማ ያለውን ሁኔታ አይተው ጉብኝታቸውን አጠናቀው አሁን በአሁኑ ጊዜ ባህር ዳር ላይ ነው የሚገኙት። ስለዚህ ዳያስፖራው ከሰላም ነው እንጂ ተጠቃሚ የሚሆነው ከነውጥ ተጠቃሚ መሆን ስለሌለበት ቆም ብሎ ቢያስብ ይገባዋል የሚል እምነት አለ።
ካሳሁን፣ ከመንግስት ከአማራ ክልል መንግስት መሪዎች አነጋገርና ከህዝቡ መጓጓት ከህዝቡ ፍላጎት ጋር አንጻር ስትመለከተው የዲያስፖራ በዓል ላይ አሁን እንግዲህ እኔ ሁለተኛ ጊዜ ሲሳተፍ ነው፣ አንተ ሶስተኛ ጊዜ ይመስለኛል ምናልባት ከዚህ በፊት አድርገው ከሆነ እና ከዛ አኳያ በዲያስፖራ ውጭ ያለው እና በመንግስት በክልሉ መንግስት ለማድረግ የታሰበው እቅድ የቱን ያህል ማርኮሃል ወይም ደግሞ በየትኛው አቅጣጫ የተቀበልከዋል? ማለቴ ይሄኛው ጥሩ አመቺ ብለህ ያያቸው ነገሮች ካሉ ለአድማጮቻችን ብትገልጽልን።
አሁን ምንድን ነው በእርግጥ ምንድን ነው መንግስት መሰረታዊ ለሆኑ ጉዳዮች መስፈርቶችን አስቀምጠዋል። በዛ ፍሬም ውስጥ ዲያስፖራዎቹ መሄድ በቻሉበት አካሄድ ከሄዱ በተጋበዙበትና ጥሪ በተደረጉበት ነገር ላይ ተጠቃሚ ሊሆኑ ይችላሉ እና ያንን ማድረግም ደግሞ ከዲያስፖራው ይጠበቃል። ዲያስፖራዎች ወደዚያ ሀገር በሚጠሩበት ጊዜ እዛ ከሚሰሙት ጋር ደግሞ ኮምፔር ማድረግ ሲያቅታቸውና እዚህ ያለው ነገር የተለየ ሲሆንባቸው እዛ ቦታ ላይ የሰሙትን ነገር ለነሱ ስህተት እንደሆነም የሚገነዘቡት ናቸው አብዛኛዎቹ። ስለዚህ አሁን እኔ በእኔ በኩል የማስተላልፈውም ለዲያስፖራዎች መንግስት ኑ ወደ ሀገራችሁ ግቡ፣ እናንተም ከጎናችን ቆማችሁ በዚህ ስራ መስክ ላይ ተሳተፉ ካለ በትዕግስት ያንን ሰዓት ጠብቆ መስፈርቱንም አሟልቶ ከሄደ ለዚች አገር አጋዥ ለመሆን የሚያግዳቸው ምንም ነገር የለም ብዬ ነው ማምነው።
አቶ ያለው አቶ ገዱ ሲናገሩ የዲያስፖራ ዲስኩር ትናንትና ሲናገሩ የተለያዩ ችግሮች እንኳን ቢያጋጥሟቸው እኛ እንመታቸው አብረን እንስራ የሚል አመለካከት አለና የቱን ያህል ታታሪነትን አይተህበታል? በተለይ ከተሳታፊዎች ውስጥ ከመክፈቻው በዓል በኋላ ካገኘቸው የዲያስፖራ አካላት ጋር ካገኘው ውይይት ምን ያገኘው ነገር አለ? ምን ተረዳበት?
እንግዲህ ምንድን ነው ይሄ ክልል ይህን ዝግጅት ሲያዘጋጅ ከሁለቱ የዲያስፖራ ፌስቲቫሎች ቀደም ሲል ከተካሄዱት ብዙ ትምህርት የወሰደ ይመስለኛል። ስለዚህ ክልሉ በ12 የተለያዩ ከተሞች በዓለም ከተሞች እንዲ በአውሮፓ፣ በአሜሪካ፣ በሚድል ኢስት ከፍተኛ የሆነ የውይይት መድረክ አካሂዷል። ፌስቲቫሉ ከመምጣቱ በፊት ላለፉት 4 ወራት በተለያዩ ከተሞች እየዞሩ ዲያስፖራውን ኢንጌጅ አድርገዋል። በዚህ ኢንጌጅመንት ዲያስፖራው የሚገጥመውን ችግር ለቅሞ ከ132 በላይ ችግሮችን ለቅመው ይዘው መጥተው እነኛን ችግሮች ለመፍታት እና እነኛን ችግሮች ቀርፎ አዲስ አመለካከትና አዲስ አሰራር ለማድረግ ቁርጠኝነት ተነስተው አድርገው ነው የቀረቡት። ትናንትና የክልሉ ፕሬዝዳንት እና የከተማው ከንቲባ እንዲሁ ያዘጋጅ ኮሚቴው ሪፖርትም የሚያሳየው ይሄ ነው። ስለዚህ በዚህ ክልል ዲያስፖራ አብዛኛው ጊዜውን የሚያሳልፈው በአሉ በበሬ ወለደ በቃ በሌለ ነገር ላይ ጊዜያቸውን ያጠፉ እንደነበረ፣ ነገር ግን ደግሞ በክልሉ ኢንቨስት ሊያደርጉ የሚመጡት ደግሞ በዝባዝንኬና በቢሮክራሲ ምክንያት ተማረው እንደሄዱ፣ ይሄንንም የከተማው ከንቲባ በግልጽነትና በእውነተኛነት አምነው ይቅርታ የጠየቁበትና ይሄ ክልል የክልሉ ሰዎችም ሆኑ ተወላጆችም ሆኑ ሌሎች ትውልደ ኢትዮጵያውያን በዚህ ክልል ውስጥ በፈለጉት የሥራ መስክ ተሰማርተው ራሳቸውን ተጠቅመው አገሪቱንም ወይም ክልሉንም እንዲጠቅሙ ሙሉ ዝግጅት ያደረጉ መሆኑና ምንም አይነት እንቅፋት አይፈጠርም ቢባልም የተፈጠረውን እንቅፋት ግን በአስቸኳይ ለመፍታት ቁርጠኝነታቸውን አሳይተዋል፣ ቃልም ገብተዋል። ከዚህም ውጪ ክልሉ የራሱ የሆነ የተጠኑ ፕሮጀክቶችን አዘጋጅቶ ፕሮፋይል አዘጋጅቶ አቅርቧል። እያንዳንዱ ኢንቨስተር ሲመጣ በአዋጭና የሚያዋጣም ጥናት ማስጠናት የለበትም፣ ይህንን አዘጋጅቷል። እና ይሄ ክልል ቀደም ሲል ለማወያየት በመጡት መሰረት በገቡት ቃል ኪዳን መሰረት ዲያስፖራው በዚህ ልማት ተሳታፊ እንዲሆንና የሀገሪቱ እድገት እና ህዳሴ ፍጥነት እንዲጨምር የበኩሉን አስተዋጽኦ ለማድረግ የሚቻልበትን ሁኔታ ያመቻቹ መሆኑንና ለዚህም ቁርጠኛ እንደሚሆኑ ቃል ገብተዋል። እንግዲህ ይህም በተግባር ደግሞ የምናየው ይሆናል።
ካሳሁንስ፣ ያንተ ምልከታስ እይታስ እንዴት ነበረ? በተለይ አሁን ባህር ዳር ከገቡ በኋላ ከእናንተ ጋር የመጡትም ከውጭ የመጡት ሰዎች ጋር ውይይት ያደረግክ ይመስለኛል። ደግሞ ማድረግሃል ብዬም ገምታለሁ ከስራው አኳያ ና ምንድን የእነሱ አመለካከት እዚህ ከመጡ በኋላ ያገኙት ወይም ደግሞ ለማግኘት ፍላጎት ባላቸው መሰረት የሚያስቡትን ነገር የመስራቱ መንገድ የተቃና ነው ብለው የሚገምቱ ያጋጠመ?
አሁን ወደዚህ ጋር ከመምጣት በፊት ቶሮንቶ ወይም ደግሞ በካናዳ አካባቢ ከመንግስት አመራሮች ጋራ ዲያስፖራ ተሰብስቦ ያደረገውን ነገር ባነሳል፣ እናንተ እኛን ኑ ግቡ ዌልካም ለማለት እዚህ ድረስ ደክማችሁ መጣችሁ፣ እኛ ደግሞ እዛ ስንመጣ ምንድን ነው የኛ ጋራንቲ ነበር የመጀመሪያ ጥያቄያቸው። እና ለዚህም ደግሞ አሁን አቶ ያለው እንደገለጸው ይቅርታም የተጠየቀበትም ነገርም አለ። ይሄ ደግሞ ከባለፈው ስህተቶች የታረሙ ነገሮችና እያንዳንዱ ነገሮች ቀለው ሶልቭ የተደረጉ ነገሮች እንዳሉ ተነግሯቸዋል። አሁን የመጡት ደግሞ ከዛ በተሻለ ሁኔታ የተሰማቸው ነገር እንዳለን ያሰቡት ያን ነገር ለማድረግ ደግሞ ምንድን ነው የጊዜ ሁኔታም ይፈልጋል፣ ከነሱም ይጠበቃል፣ ከዲያስፖራውም ይጠበቃል። እና እስካሁን ባዩት ነገር በጣም ደስተኞች ናቸው። በግራና በቀኝ ስለሚናፈሰው ይሄ አላስፈላጊ መረጃዎች እሱን ትዝብት ውስጥ ናቸው። እኛ ይህን አልጠበቅንም። አገራችን ለካ እንደዚህ ውብ፣ ሰላማዊ፣ እንደዚህ መንግስት ራሱ እኛን በእርግጥም ተጨንቆ የጠራን እነዚህን አይነት ነገሮች ለካ አዘጋጅቶ ነው የሚል ውይይት ላይ ናቸው አሁን ድረስ ያሉት።
ወደ ከተማዋ ልግባ። ባህር ዳር ብዙ ጊዜ አሁን ከትላንትናም ሲነገር ነበረ ከዓለም ውብ ከተባሉት 12 አገሮች እና ቀደምት ደግሞ ከአፍሪካ የመጀመሪያ ሆና ተመርጣለች። ባለፈው ዓመት አቶ ያለም ከሰውን ጋር እንኳን አይደለም ከአቶ ያለው ጋር እዚያ ባህር ዳር ነበርና አሁን የከተማ ከከተማዋ ስ ውበትና ልማት እንመልከተው። ምን አገኘበት? ምን ለውጥ ታየህ? አሁን
ይሄ ከተማ በጣም የሚገርም ነው። እድገቱ በጣም ፈጣን ነው። አምና እዚህ ነበር። አምና ተጀምረው የነበሩ መንገዶች ሙሉ በሙሉ አልቀዋል። ከስድስት ወር በፊት እኔ ለስራ ጉዳይ መጥቼ ነበረ። ያኔ ተጀምረው የነበሩ ትላልቅ አስፋልቶች በሙሉ አልቀዋል። የዲያስፖራ ሰፈር ተብሎ የተሰየመ ሰፈር አለ። የዛሬ 4 ወር ያ ሰፈር ጠጠር መንገድ ነበር። በአራት ወር ውስጥ ግን አልቆ ይኸው ዛሬ ስንሄድበት ነው ያየ ነው። እና አንደኛ የከተማዋ የውስጥ ለውስጥ መንገድና የልማት እና ጽዳት በጣም የሚያኮራ ነው። እውነትም ከአፍሪካ 10ኛ ከተማ መሆኗ ያንሳታል። ሌላው ነገር ደግሞ የአትክልቱ የፓርክ አያያዙ እንዲሁም እቺ ከተማ ለሁሉም ለሚመኘው ሁሉ አመች የሆነች እየሆነች ነው ያለና ለዚህም ያው አስተዳደሩ እንግዲህ ይሄ ክልል ትልቅ ክልል ነው። ጠቅላላ የአማራ ህዝብ እንግዲህ በጣም ብዙ ህዝብ ነው። ያንን ሪፕሬዘንት የሚያደርግ የሚወክል ካፒታል ከተማ ዋና ከተማ እንድትሆን ጥረት እየተደረገ መሆኑን ተገንዝቤያለሁ። ወደፊትም ደግሞ ከተማዋ በፕላን የተሰራች ስለሆነች ከመጀመሪያም ጀምሮ ያንን ፕላን አፕግሬድ እያደረጉ የማስፋት ስራ እየሰሩ ነው። በተለይ ደግሞ ከባህር ዳር እስከ ጢስ አባይ አባይን ተከትሎ ሊሰራ የታቀደው የሳይክል መወዳደሪያ አመታዊ የሳይክል መወዳደሪያ ከጢስ አባይ አንስቶ ጣናን ዙሪያ አንዞ አባይን ዙሮ እሱ ፕሮጀክት በተለይ ሲያልቅ ይሄ ከተማ በጣም ኢንተረስቲንግ የሆነ ከተማ ይሆናል የሚል እምነት አለ። ሁለተኛ ሌላው ይሄ ከተማ በልዩ ሁኔታ የሚታወቀው ሰላሙ ነው። ይሄ ከተማ በጣም ሰላማዊ ከተማ ነው። አንዳንድ ዳያስፖራዎች ከለንደን በጣም ብዙ ዳያስፖራ ነው የመጣው ከ500 በላይ ሲመጡ የሚፈሩት የነበረ ጎንደር በተከሰተው ሁኔታ ችግር ይፈጠራል ሆቴል አናገኝም እንደዚህ በቃ ውጭ ያለው ውዥንብር ነው እና በየሆቴሉ እየዞር ቼክ አረግን እስካሁን እኔ እስከ ዛሬ ድረስ በሆቴልም ሆነ በውሃ ጥረት ሆነ በመብራት ጥረት ሆነ ችግር የገጠመው ሰው የለም። የንጽህናው የውሃ አቅርቦቱ የመብራት አገልግሎቱ የቴሌፎን አገልግሎቱ በማንኛውም ረገድ ሰከንቱናን የሆነ ለሀገራችን የሚመጥን ሁኔታ ውስጥ እንዳለ ነው የተረዳ ነው። እንግዲህ ወደፊት ደግሞ ብዙ መሻሻል ይጠበቃል የሚል ነው።
አንድ አብራያ ይዘጭ አድርግልኝ። የልማት አውታሮችን አይተናል ትላንትና ዛሬም የታዩ አሉና ከዛ አኳያ ስትመለከተው እንደ ባህር ዳር ከተማ ሁኔታና እንደ ልማት አውታሮቹን ስትም እንደ ፋብሪካዎቹ በተለይ በግለሰብ በመንግስት ብቻ በግለሰብ ከተሰሩት አኳያ ስትመለከተው ያንተስ እንትን እንዴት ነበር?
አሁን በእኔ በኩል ምንድነው እንደ ትልቅ ነገር ማየው መንግስት የገባውን ቃል ከፌደራል አንስቶ እስከ ክልሎች ድረስ የገባውን ቃል እያደረገ ነው። ከፍተኛ ለውጦች እየታዩበት ነው። የዛሬ 16 ይሁን 17 አመት እኔ በጋዜጠኝነት ስራ እዚ ከአትሌቶች ጋር ይሄን ነገር እንዲጎበኙ ከሲድኒ ያሸነፈው ሲመጡ አብሬያቸው ከዴሊጌሽኑ ጋር መጥቼ ነበር። ምናይበት መንገድ ሊያስጎበኙን ያሉን አንድ መንገድ ብቻ ነበር። ወዴትም አይከደም ነበር ይዛን ጊዜ። አሁን ሁሉ ነገር ለምርጫ ሁሉ ስኪጣፋ ድረስ ነው። ወዴት ሄጄሊ የቱን ለመልከት የሆቴሎቹ ብዛት ስታንዳርዳቸው እያንዳንዱ በቃ ፋሲሊቲ የሆነ ነገር ነው የተመለከት ነውና የሚቀጥለውም ደግሞ ሰፊ ተስፋ የሚታይበት ነው። ኦሬዲ መሰረቱ የተጣለ ነው። ፍጥነቱም እንዳለ ነው እየተገነዘብኩ ያለሁትና ለወደፊቱ ማናችንም ቢሆን ደስ የሚለን ነገር እያየን ምን ሄደበት ይሆናል። ሁሉም አካባቢ ላይ
ድፍን ጓጃም ይናገር በላይ የወንዶች ቁና እንኳን ለነጭ ገመድ ለሺ ጠመንጃም አይደለም። Turn us, 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 turn us
ለየት ያለ ነገር ያየሁት ካለፈው አመት ላይ ልትረዳኝ ትችላላችሁ ወጣ ህፃናቶች ናቸው ቤተሰቦች ልጆቻቸውን ይዘው ነው የመጡት ከ የአምስት አመት ልጅ አንስቶ እስከ የ 18 16 አመት ጎልማሶች ልጃገረዶችና ወጣቶች ይዘው ነው የመጡትና ከዛ አኳያ ስትመለከቱት ምናልባት ይሄ ነገር ይሄ ስብስብ ወደፊት በምን አይነት መልኩ ይሄዳል የሚል ነው ጉጉት አለ ለኔ ጉጉቴ እነዚህ ልጆች አሁን ሳይቸው አማርኛ አንደኛው ነው ስትናገር አማርኛው ኩልተፍ ይያለች ምትናገርነችና እዚህ አንድ ወር ተቀምጣለች ባለፈው አመት ልካት እዚህ ተቀምጣለች አላባትየውና ስለሷ ነበር የሚያወራ ነበርና አሁን እነዚህ ከቤተሰብ ጋር የሚመጡት የዲያስፖራ ግንኙነቶች ከልጆቻቸው ጋር በመጡበት ጊዜ ወደፊት ኢትዮጵያን ምናልባት የበለጠ ተጠቃሚ ያረጋታል የሚል ግምት የለም ወንስ
አዎ በጣም ትክክል ነው ለምሳሌ መሰረታዊ ነገሩ መንግስት የሄንድ የዲያስፖራ ፖሊሲ ሲያወጣ ይሄን ሁሉ ታሳቢ አድርጎ ነው እንደምታውቀው ኢትዮጵያውያን በውጭ በስደት ስንሄድ የመጨረሻዎቹ የተሰደድን ህዝቦች ነን ሌት ካመርስ ነው የሚሉን ምክንያቱም የኢትዮጵያውያን የስደት ታሪክ ከ30 አመት አይበልጥም እያንዳንዱ ዓለም ብዙ የስደት ታሪክ ነው ያለው በዚህ ጊዜ ውስጥ ስለዚህ በውጭ የሚገኘው ትውልደ ኢትዮጵያዊ ፈርስት ጄኔሬሽን ስደተኛ ነው ግን ልጆች አፍርቷል ወልዷል ልጆቹ ዩኒቨርሲቲ ገብተዋል እነዚህ ወደ ሀገራቸው እንዲመጡ የሚያስችል መተው ማገራቸውን የአባቶቻቸውን ሀገር የወላጆቻቸውን ሀገር ሲያዩ ደስ ብሏቸው ተስፋ ይዘው የሚሄዱበትን ሁኔታ ሁሉ የታሰበ ነው የሚመስለኝ ነው ፖሊሲው ሲወጣ አሁን ፖሊሲው ተግባራዊ ሲሆን እንግዲህ መመሪያዎች እየተጠበቁ ነው አንደኛው በአመታዊ ፌስቲቫል መገኘት ነው በፌስቲቫሉ ቤተሰቡን ይዞ ይመጣል ባህላቸውን ይሄ ፌስቲቫል ደግሞ በየአመቱ በየሌሎች ክልሎች ሁሉ እንዲዞር መደረጉ ሌላው ኢትዮጵያውን በሌላው ክልል ውስጥ ያለውን እንቅስቃሴ ያያል ባህሉን ያያል የራሱ ቤተሰቦች ልጆቻቸውን ደግሞ ይዘው ይመጣሉ እና ልጆች በራሳቸው ላይ ኩራት እንዲሰማቸው አባቶቻቸው ለልጆቻቸው ሲነግሩ እንግዲህ በውጭ ባለ ነው ለልጆቻችን ምንድነው ምንለው Ethiopia is the only country which has never been colonized ይላል ነው ምንነግራቸው በሌ በሚዲያ ላይ ደግሞ ሲያዩ ረሃቡ ስደቱ ምንም ሲያዩ ኮሎናይዝ ብትሆን ይሻል ነበር ወይ ብለው ይሞግቷል ሲጅግር ነው
ልጆች በጣም
ልጆቹ ስለዚህ ያንን ለማስተካከል የምትችለው እንደዚህ አይነት ፌስቲቫል ስታመጣ ልጆቹ ሲመጡ ሲያዩ ነው ይሄን ለማድረግ ደግሞ ፌስቲቫሉ በተለይ ልጆች ይዘው የሚመጡ ሰዎች ፕራዮሪቲ እየተሰጠ በሆቴል ደረጃም ቢሆን በሁሉም ደረጃ ቢሆን ለአንዳንዶቹ ሾክም ሊገጥማቸው ይችላል የካልቸራል ሾክ ያ እንዳይሆን የቤተሰብ ጥረት እና የበዓል አዘጋጅ ኮሚቴው ደግሞ ትኩረትን የሚጠይቅ ነው አሁን እኔ ህፃናትን ነበር ብዙ ጊዜ የምጠይቀው እዚያው ትናንትና በዘፈኑ በሆቴሎች በጣም ደስተኞች ናቸው በተለይ ከውሃ ዳር መሆኑ ደግሞ ውሃ በጣም ይወዳሉ ያው የአውሮፓ ኑሮ እንደምታውቀው ከውሃ ጋር የተገናኘ ነው እና እንደዚህ አይነት ሌክ መኖሩን እንደዚህ አይነት አባይ ምናምን ምኑ አያቁም ብዙዎቹ በፊልም የሚያዩት ምናምን የውሸት ሁሉ ይመስላቸዋል አንዳንድ ጊዜ ምክንያቱም ወዲያውኑ ደግሞ ኢትዮጵያ በቃ በድርቅ እንደዚህ የሚለው ነገር በትምህርት ቤት ሁሉ ሲገቡ ዲክሽነሪ አይተው በጣም ይበሳጩ ፋሚን ሲባል ኢትዮጵያ እየተባለ ስለዚህ ያንን ሪቨርስ ለማድረግ እነኚህ ልጆች ይሄን ነገር አይተው ሲሄዱ ቻሌንጅ ያረጋሉ በትምርት ቤታቸውና እነዚህ ህፃናትና ወጣቱ ትውልድ ላይ ትኩረት ማድረጉ አንዱ እሱ ነው። ሁለተኛው አንዱ በዚህ ፖሊሲ አድሬስ የተደረገው ከፌስቲቫል ውጪ ደግሞ ኢንተርንሺፕ ወጣቱ በጋፒር በመሃል ላይ በተለያየ ሄዶ ከመሰራ ኢትዮጵያ ውስጥ በተለያዩ መስሪያ ቤቶች መጥቶ ሰርቶ የሁለት ወር የሶስት ወር ዩኒቨርሲቲ ጆይን ከማረጉ በፊት ያ ፕሮግራሙም መንግስት አቀዷል። ይሄም ደግሞ አንዱ ነው።
ልክ አዲስ የመጣ ነገር ነው። ካስ አሁን ለቴክስቲ ይሄ ፌስቲቫል አሁን አሜሪካን ሀገር ያለ አመታዊ የስፖርት በዓል አለ። ምናልባት እንደዚህ አሁን በነገራችን ላይ የትላንትና የመስተዳድሩና የዲያስፖራ ከተለያዩ ዓለማት ከጣሊያን ከአሜሪካን ከእንግሊዝ ከአፍሪካም የመጡ ነበሩ። ከተለያየ የመጡ ትውልድ ኢትዮጵያኖች ትውልድ ኢትዮጵያኖች የኳስ ጨዋታ አድርገዋል ትላንትና ከመስተዳድሩ አመራር ጋራ እና መስተዳድሩ እርግጥ አሸንፏል። ብዙ ጆክም ተብሎበታል። መስተዳድር አጨሮ ብሮ አሸነፋቸው ምናምን ነገር ይባል ምንደገዛው የፈጠራው ያወራናቸውም ነገሮች አሉና እነሱን አይተና የሰሜን አሜሪካን የስፖርት በዓሎች አይተ ምናልባት እነዚህ ነገር ይሄን የዲያስፖራውን በዓል ወደዛ ተለውጦ ለመሄድ የምናደርገው ጥረት ሊኖር ይችላል በለታል። እንደ ዲያስፖራ መንግስትን እንደ መንግስት እንጠይቃለን እንይዛለን። ግን እኛ ራሳችን በእንደዚህ አይነት ነገር የሚትከተበት ነገር ማመቻቸት እንችላለን። ካንተ ለጀመርና አቶ ያሎን ምችል እዚህ ለምትላት ነገር ካለ እዚ ካዛው
እንደዚህ አይነት ነገሮች ከታሰቡበት የሚቻል ነገር ነው። አሁን ቅድም ያነሳው ወይ በሰሜን አሜሪካ ወይ በአውሮፓ የሚደረጉ አመታዊ የኢትዮጵያኖች የሆነ ተገናኝተውበት ወገ ዘመዶቻቸው ልጆቻቸው የሚያገናኙበት እንትን አለ። ግን ያ ጥሩ ሆኖ ሳለ እዛው በዛ ነው እንጂ ትክክለኛ አገራቸውን ቤተሰቦቻቸው የመጡበት ማንነታቸው ያለበትን ቦታ አሳይቶ በደንብ ውስጡን እንዲያውቁ የሚረዳ አይደለም። አንዳንድ ነገሮች አሁን ከዛ አገር ልጆች ካሉ ስንመለከት እንደዚህ በዩቲዩብ ውስጥ ከሚያወጡ ኢትዮጵያዊ ባህል የሙዚቃ ሁኔታ ጋር ከመነሳት ስለ ሀገራቸው የመጓጓቱ የዚህኛው ጄኔሬሽን እዛ የተወለዱ ልጆች በጣም ከፍተኛ ጉጉን ያላቸው እና በኤሌመንተሪ ውስጥም የመመረቂያ ጽሁፋቸውን ወይ በአክሱም ሊሆን ይችላል ወይ በላሊበላ ሊሆን ይችላል አብዛኛዎቹ እንደሱ አይነት ጽሁፋቸውን እያዘጋጁ ለትምህርት ቤታቸው እያቀረቡ ወደ አገር ቤት ሁሉ የመምጣት ፍላጎት እንዲያድርባቸው የሆነ አጋጣሚ ስለሆነ አሁን ይሄ የዲያስፖራው በዓል በየአመቱ በተለይ ደግሞ ጁላይ ውስጥ መሆኑ ትምህርት ቤት ሲዘጋና ሰመር ነው በአውሮፓና አሜሪካ አካባቢ ወደዚህ መምጣታቸው ቤተሰቦቻቸው ጋር ደስተኝነት አለ። ልጆቹም ደግሞ በጣም በፍላጎት ነው የመጡትና እኔ አሁን ከኔ ጋር አብሮ ከመጡ ሰዎች አንጻር ነው ይሄንን ልልህ የቻልኩት።
ያው መሰረታዊ ነገሩ በሰሜን አሜሪካ በአውሮፓና በካናዳ አመታዊ ስፖርት በዓል የሚደረገው ስሙ ስፖርት በዓል ይባል ግን ራይ የለለው ለምን እንደሚከበርም እኔ የሚያቁም አይመስለኝ። አንዳንዱ ለተጣዛ ሄዶ ለመጣላት ጥሪ አርገ ተሰብስበ ማድረግ የለበም። ሁለተኛ በዛ በዓል ላይ ኳስ ከመጫወት ውጪ እንደውም የኳስ መጫወትንም ኳስ ፍቅር ነው ኳስ መገናኛ ነው ከሚለው መንፈስ ውጪ ሌላ የፖለቲካ ነገር ነው እዛ ያለው። እና ያ ፌስቲቫል የስፖርት በዓል አመታዊ በዓል ምንድነው ራዩ ብለህ ስትጠይቅ እዛ ላሉ ትውልደ ኢትዮጵያውያን ለልጆቻቸውን ታሪክ ባህል ያገሪቱን የኢትዮጵያን ለማስተዋወቅ ሳይሆን ወይንም ደግሞ አሜሪካ ውስጥ ያሉ እንደ ኮሚኒቲ ደረጃ ሆነው የሚገጥሟቸውን አሜሪካ ውስጥ ያሉ ፕሮብለሞች የሚፈቱበት ሁኔታ የሚቀይሱበት በዛ ሀገር ሲኖሩ የራሳቸውን መብት የሚያስከብሩበትና ያን የሚቀይሱበት ወይ እንደዛ ቢያደርጉት ጥሩ ወይንም ደግሞ እዛ ሆነው የትውልደ ኢትዮጵያውያን እንደሆኑ ባህል የኢትዮጵያን ባህል የኢትዮጵያን ታሪክ ከዚህ ሀገር ካለው ጋራ ምንጩ ዋናው ሶርሱ ከሆኑት ሰዎች ጋር በተለያየ ሀገር በተለያየ ፌደራል ስቴት ውስጥ ያለው የኢትዮጵያን ጋስት ስፒከር ያርጉ ባለስልጣኖችን ወይንም የፖለቲካ በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎችን እነሱንም ወስደው ክብር እንግዳ አርገው ግን መሰረታዊ ነገሩ የኢትዮጵያ አንድነት ኢትዮጵያውያን በሰላምና በዲሞክራሲ እንዲሰሩ በልማት አገሪቱ እንድትጎለብት የሚያደርግ አጀንዳ የጋራ መግባቢያ የሚያረጉበት ቢሆን ጥሩ ነበር። ይሄም አይደለም። ስለዚህ እንዲሁ አመታዊ ፌስቲቫል አለ ይባላል። እዛ ይገናኙና የኔ ኦብዘርቬሽን ነው ይሄ። ከዛ ከተገናኙ በኋላ ሚዲያው ዝም ብሎ እርስ በርስ ከሌለ ምን መጣ ከሌለ ምን መጣ የሚል ነው። ስለዚህ እኔ የዛ በዓል አስፈላጊነት እስካሁን አልታየኝም፣ ግን በዚህ ሊቀጥል የሚችል አይመስለኝም። አሁን እዚህ በኢትዮጵያ የተደረገው ለሶስተኛ ጊዜ በዓል ብዙ ኢትዮጵያውያን ለመጀመሪያ ጊዜ ነው የመጡት። ዛሬ ኢንተርቪው ስናረግ ለመጀመሪያ ጊዜ ከእንግዲህ በየአመቱ ኢትዮጵያ ውስጥ በሚዞረው ሁኔታ አንቀርም፣ ወደፊትም ደግሞ አሜሪካ ውስጥም አውሮፓ ውስጥም ደግሞ ይሄንን ነገር በጋራ ጆይንት የምናረግበት ሁኔታ መፍጠር አለብን። አሁን እንዲያውም የክልሉ መንግስት ሆቴል ዞ ትራንስፖርት መድቦ ነው ያመጣን። ይሄንን ለኛ ከባድ ኃላፊነት ነው የወረደብን። ስለዚህ ይሄንን እንዲያውም ፋይናንሻሊ ራሱ ዲያስፖራው የሚችልበትን ሁኔታ መቀየስ አለብን የሚል ሐሳቦች እየተነሱ ነውና ይሄ በሰሜን አሜሪካም ሆነ በአውሮፓ የሚካሄደው ነገር ግን እንደገና ውስጣቸውን እንዲያዩ የሚያደርግ ነገር ነው ብዬ ነው
የምገምተው። በጣም ወጣት የሆኑ ሴቶች ቅድም ጠይቃቸው ነበርና ጉጉታቸው ተመልሶ መጥቶ ቤት የመስራት ፍላጎት ነው እና በዛ ላይ እንደተዘጋጁና እንደውም ደግሞ አነስተኛ የሆነች እንደ ኢንዱስትሪ የሆነች ነገር በአቅማቸው ለመስራት የሚፈልጉ ማይቻለሁኝና የቱን ያህል ጉጉት እንዳለ ነው። ካንተ እይታ እና እንደ ከሰዎቹ ጋር ካደረካቸው ውይይቶች ውስጥ በእንደዚህ አይነት ላይ ወደፊት በምን አይነት ዘዴ ብንሰራ እንግዲህ አሁን የሁላችንም ሚዲያው ላይ እስከሆን ጊዜ ድረስ እኛ ራሳችን አጋዦች መሆን መቻል አለብንና በምን አይነት ነገር ብንሰራ ያመቻል። አንድ ሁለተኛ ነገር ደግሞ ውስስ ያለው አሁን ለምሳሌ ያልመጡ ድሉ ያላገኙ ወገኖቻችን አሉ፣ ካናዳም አውሮፓም አሜሪካ ነው። እነሱን ደግሞ በምን አይነት ዘዴ ነው ልናገኛቸው ወይም ደግሞ እንዲመጡ ልናደርጋቸው የምንችለው? እርግጥ አገራችን ድህነት አለ። ከድህነት ጋር ብዙ ነገሮች ይወራሉ። በድህነታችን ምክንያት ፈረንጅ ራሳችን ላይ ጮህብናል። ግን ከድህነት ወጥተን አገራችን ተስፋ እንዳላት ተስፋ ብቻ ሳይሆን ያንን ተስፋዋን ብርሃኗን እያየን እየመጣን መሆኑን የምንገልጽበትና እነሱን ሰዎች በምን አይነት ዘዴ ወደዚህ መጥተው የሚሰሩበትን ልክ አሁን ዛሬ እንዳወራናቸው ሰዎች መጥተው ቤት የመስራት መጥተው ወደፊት አገራቸውን የማልማት እንቅስቃሴ ላይ እንዴት ነው ምን ቢደረግ ይሻል ይመስላል ከእኛም ሆነ ከሌሎቹ?
እኔ የምለው ምንድን ነው ወጣቶች ታስቦበት ወደዚህ መጥተው ስራ ለመስራት አንዱ አንዱን የማየት ፍላጎቱ አለው። እኔ ከልምድ አንጻር ምንድን ነው ከአምናው ይልቅ በዚህ ዘመን በዚህኛው ደግሞ ተጨማሪ ሰዎች መጥተዋል። እኔ ካለሁበት አካባቢ ያ ምንድን ነው አምና የመጣው መልካም ነገር ስለገለጸ ማለት ነው። ያየው ነገር የተለየ በመሆኑና እስከዛች ቀን ድረስ ስለተወነባበደ ተመልሶ ወደዛኛው ጆሮን እንዳይሰጥ አድርጎ ስላሳመነ ሌላውንም አቅፎ መጥተዋል። እና ቀጣውም ደግሞ አንድ ሰው አምስት ሰው አምስቱ አስርን እንደሚያመጣ ታሳቢነት ተደርጎ በዚሁ መንገድ ነው ለውጥ ሊመጣ ይችላል ብዬ በአንድ መንገድ ማምነው። ሁለተኛ ደግሞ እንደዚህ በሚዲያ ሰዎች በዲያስፖራ ውስጥ ስለ ሀገር መልካም ገጽታ በሀገር እድገትና ሰላም ላይ የሚሰሩ ሰዎች እንዲህ በቅንጅት በመስራት አንድ አይነት ወጥ የሆነ ስራ በመስራት መንግስትም ደግሞ እገዛ አድርጎ ይሄን ነገር በይበልጥ በማስፋትና እንደዚህም ለሚዲያ ሰዎች ስራ ላይ ትኩረት በመስጠት ማስፋፋት መቻል አለበት በዲያስፖራ ውስጥ። እና ይሄም ደግሞ ለውጥ ያመጣል ብዬ አስባለሁ።
ጦር ከፈተው ወሬ የፈተው ይባላል። ብዙ ነገር ቀደም ብዬ ስለ ሀገራችን መጥፎነት የሚነግሩ እና ደህንነታችን የሚነግሩ ብዙዎች አሉ። ያን ከዛ ውስጥ ወጥተን አሁን ለምሳሌ there is always a light through the tunnel የሚባል ነገር አለና እንደዚህ አይነት እይታ ያለ ያለች ሀገራችን የተለያዩ ዶክመንተሪዎችን ስለሰራ ነው ይሄን እንትን ማድረገው ላንተ ማቀርበው እነዚህን ጥያቄዎችና እነዚህን ተስፋዎቻችን በተለያየ መልኩ ሊያጨልሙ የሚፈልጉ ወገኖች አሉ፣ መርሳት የለብንም። እነሱን በምን አይነት ዘዴ ልናገኛቸው የምንችል መስላ ወይንም ደግሞ በቃ ጭልጥ ያለ የተቃውሞም ይሁን ግራ የተጋባን አንዳንደኛው ግን ያን እነዛን ሰዎችንስ በምን አይነት ዘዴ ማግኘት ይችላል እንዴት አርጎ ማናገር ይችላል እንዴት አርጎ መንግስት እነሱ ሊያደርጋቸው ሊያገኛቸው ይችላል ብለ ተገምታለህ ካለህ ልምዶች
እኛ እንግዲህ ዋናው መሰረታዊ ነገር በዳያስፖራ ውስጥ የምንኖር ትውልደ ኢትዮጵያውያን የዳያስፖራው ራይ ምን መሆን አለበት የሚል ራይ ሊኖረው ይገባል ዳያስፖራው ተቀሎ ዳያስፖራው ፈርስት ጄኔሬሽን የሆነው ዳያስፖራ ሰላም ስላለ እዚህ ሀገር በተለይ ሰላም ስላለ የብዙ ጥሩ የልማት ፖሊሲዎች ስላሉ እዚህ ሀገር መጥቶ ድሮ ሳይፈልግ የሄደበት ኑሮ ቀጥሎ እዚሁ ሀገር ኑሮ መቀበር የሚፈልጋል ከዛ ውጭ ያለው ፈርስት ጄኔሬሽን ዳያስፖራ የነሱ ልጆች ግን ከዓለም ህዝብ ጋር በቴክኖሎጂ ኮምፒውተር አርጎ ተምሮ ስራውን ይዞ ከዛ በኋላ ጥሪት የካበተውን ጥሪት ወይም ሆሊዴይ የወላጆቹ ሀገር መጥቶ ሆሊዴይ ሊወጣ ይፈልጋል። ሁለተኛ ደግሞ ዕውቀቱን ይሄም ሀገር ያደገ ሲሄድ በቴክኖሎጂ እዚህ ሀገር ያሉ በዩኒቨርሲቲስ ብዙ ዩኒቨርሲቲስ እየተከፈቱ ነው በፌስቡክ እና በተለያየ በሶሻል ሚዲያም ኮኔክትድ እየሆነ ዕውቀትን ኖሌጅ ትራንስፈር ያረገ ሊገናኝ ይችላል ማለት ነው። እና ብዙ ፖዚቲቭ ነገር ነው ያለው። በዚህ መሃል ላይ ግን የፖለቲካ አጀንዳ ብቻ ያለው ዳያስፖራ አለ። ይሄ ፖለቲካ አጀንዳ ያለው ይሄ ዜሮ ሳም ጌም የሚባል አገራችን አንዱ ተሸናፊ አንዱ አሸናፊ ሆኖ በዛ ተገፍቶ የወጣው ዳያስፖራ ደግሞ መንግስት ፈርሶበት ወይም ለወጣው እሱ መቼም ለዚህ መንግስት ጥሩ ይመኛል የሚል እምነት በፍጹም የለኝም። እና ይሄ ኃይል የሚፈልገው ምንድነው? ስልጣን ብቻ ነው፣ ሌላ ነገር የለውም። እና ያን ስልጣን ደግሞ በሰላማዊ መንገድ ባለው በፌደራል ስርዓት እና በዲሞክራቲክ ኢንስቲትዩሽንስ በዛ መሰረት ቢሞክርና ቢያረግ ምንም ጣጣ የለውም። እንደውም ለዲሞክራሲ ስርዓት ግንባታ ድሮ ያላረገውን አሁን ያረግ ነበር። ያ ሳይሆን ግን በቫዮለንስ እና በነውጥ ልክ እንደተለመደው ምንድመት መልኩሳ አመሏን አትረሳ አይነት ያ የለመዱትን ነገር የሚያራምዱ አሁን በውጭ በዲያስፖራው በግልጽ መናገር የምንችለው የቀድሞ መንግስት በጣም ደጋፊ የነበሩ የስርዓቱ አካል የነበሩ ከዛ ጋር የተገናኙ ሰዎች ናቸው። በስም ልታወጣ የምትችለው እነኚህን ሰዎች በስም ጠርቶ እንደዚህ በእነኚህ ሰዎች መሞኘት የለበትም አሁን ዳያስፖራው። ያ ጊዜም ያከተመ ይመስለኛል። ስለዚህ ዳያስፖራውን ትተው አሁን ጥሪ የሚያረጉት ውጭ ላለው ማን ውስጥ ላለው ህዝባቸው ነው። ውስጥ ላለው ህዝብ የውጭ ፖለቲካው አልቆለታል። ይታይ እንግዲህ አስመራ ሄደ ለኢትዮጵያ ሰላም ስታመጣ እና ይሄንን አንደኛ የሌላው የውስጥ ያለውን ኢትዮጵያዊ ኢንሳልት ማድረግ
ነው። አዎ ምንቀት
ውጭ ያለውም ዳያስፖራን ደግሞ የመናቅ ነው። ስለዚህ ይልቁንስ የጋራ ኮንሰንሰስ ፈጥረ ዳያስፖራው ለዚች ሀገር ሊያበረክት የሚችለው ነገር በሰላሙ በልማትና በዲሞክራሲ ስርዓት ግንባታ መሆኑን አውቆ ጊዜውን ባያባክን ነው እኔ። አለበለዚያ መጥቶ እዚህ በፖለቲካ ስርዓቱንም መታገል ይችላል። ያው በቫዮለንስ ፈልጋለሁ ካለ ይችላል፣ ያው ልክ እንዳደረጉት የሚቻል ከሆነ። ስለዚህ አሁን ዳያስፖራው በጣም እየነቃ ስለመጣ አብዛኛው የመጣው ዳያስፖራውን ያየው በጣም ውጭ ሆኖ ሲቃወም የነበረ ነው እዚህ ፌስቲቫል ላይ የመጣው።
ትክክል።
እዛ ሲሰለፍ የነበረ ነው እዚህ የመጣው። ተሳስቼ ነበረ አሁን ገባኝ እያለ እነሱም ደግሞ ታክቲካቸውን ቀይረው ውስጥ ገብተናል ጥለዋቸው ስለመጡ ውስጥ ገብተናልና ከውስጥ ነው ምናምሰው የሚል የጨዋታ ውስጥ ገብተዋል። እና እኔ ዳያስፖራው የነቃበት ጊዜ ነው፣ ራሱን የመረመረበት ጊዜ ነው የሚል እንትን አለኝ። በተለይ ይሄ ክልል እጅግ በጣም ከባድ ስራ ነው የሰራው ባለፈው 4 ወር በተለያዩ ከተሞች
እየዞሩ
የሚያ በውጭም ደግሞ መናገር አለብን እውነቱን 90% በላይ የሚሆነው ተቃዋሚ አማራ ነው፣ የአማራ ክልል ተወላጅና አማራ ነው። ይሄን በግልጽ መናገር አለብን።
ትክክል።
ስለዚህ ሌላው ህዝብ አገሩን እያለማ ሌላው ህዝብ በአገሩ ተጠቃሚ የሆነ አብዛኛው ውጭ ያለው አማራ የተወላጅ ግን እንዲሁ አክሩፎ እንዲሁ ዝም ብሎ በቃ የለበጣ ነገር ሲያረግ የነበረው ነገር እየገባው የክልሉ መንግስትም ኢንጌጅ ስላረገ ሄዶ ስላወያየ በዛ ምክንያት አብዛኛው የተቃዋሚው ሶኮ ተቃዋሚው ደጋፊ የነበረው ስለገባ አሁን ያዙት ፕሮፖጋንዳ አስገብተናል የኛ ደጋፊዎች ናቸው፣ ስለዚህኛ ውስጡን ነው ሽርሽረን ምንጥል የሚል ነገር ውስጥ ተከቷልና ጥሩ ሁኔታ ውስጥ ነው ያለ ባይነኝ። ዳያስፖራውና የክልሉ አመራር ግን መከተል አለበት በየአመቱ ግን ይሄ ነገር መከተል አለበት ኢንጌጅመንቱ የሚል እምነት አለ
አንድ ክልል ከክልሉ መስተዳድርና አመራሮች ትላንትና ታስተውሱ እንደሆነ አረሳንም እሱ የረሳናል የመጨረሻ ውይይታችን ከሰዓት አቋየ ውይይታችን እናድርገውና የዳያስፖራ ማዕከል ከቴክኖሎጂ ጋር የተያዘ ትስስር ያለው ሐሳብ እንዳልና ድንጋይ መሰረት ድንጋይም እንደሚቆም ነው ተነገረና እዛ ላይ የሚካተቱ የተለያዩ ነገሮች አሉ። ከዛ ውስጥ እና ተራ ብላን ሁለቱ ነገረኝና አቶ ያሉ ጨምርበታል ምን አገኘበት የክልሉ መንግስት ዳያስፖራ ማተመለከታ ቤተ አባይ አይደለም ቤተ አባይ የሳይንስና ቴክኖሎጂ አዎ የሚል ለማቋቋም አስባሉ ዳያስፖራም ደግሞ በሱ ተባበራለሁ ብላ ከዛ እንጀምረው አሁን ወደ ልማት ይሄድን
ያ ወደ ልማት የመሄዱ ብቻ ጉዳይ ሳይሆን ጎበዝ ተማሪዎችን ይሄ ህዝብን የመርዳት ጉዳይ ነው አሁን
መንግስትን አይደለም ህዝብን
ህዝብን የመርዳት ጉዳይ ነው ይሄኛው ትልቅ የሚደገፍ ራዕይም ያለው ነገር ስለሆነ በገበሬዎች አካባቢ በገጠሩም ቦታ ይሁኑ ጎበዝ ተማሪዎችን የሆኑ እዚህ ቦታ ላይ መዘው በማምጣት ለአገር ለወደፊቱ ጥቅም የሚሰጡትን ሰዎች የመምልማያ ቦታ ነው እና ዲያስፖራው ይሄን ላይ ደግሞ እጁን ወደ ኋላ እንደማይጠርቅጠኛ ነኝ ለምን እኔ በኦሮሚያውም ላይ ስላየሁትና ከዛም ደግሞ የተገኘው ውጤት ስለማምንበት ኢቭን ይሄንንም ራሱ እኔም ራሴ ለመርዳት ተራሴን እንትን አድርጌያለሁ ስለዚህ ትልቅ ስራ ተሰራ ብለን ከዚህ ሀብሎ የሚጀመርበት አንድ ምዕራፍ ነው ብዬ ነው የወሰድኩት ይሄን በጣም አስደሳች ነገር ነው ያየሁት እዚህ መጥቼ
አቶ ያለው ቤተ አባይን በተመለከተ የቴክኖሎጂ ሽግግርን ጥያቄም አለ እርግጥ የውጭ ያለው ቃላቸውን የሰጡ አሉ እዛው በዚህ በተለይ በዚህ በአይቲ ደረጃ ስልጠናው ያላቸው ሙያ ያላቸው ሰዎች የራሳቸውን ሀሳብ ሰጥተውበታል ለወደፊቱ ላሉት ትውልደ ኢትዮጵያን ወጣት ልጆች አሁን ቀደም በኢንተርንሺፕ ያልኳልና የዚህ ማዕከል ግን ባታ ምን ያህል ጠቃሚነት አለው ትላለ ትኩረትስ እንዴት ነው አርገን ነው የዲያስፖራው መስጠት ሰጥቶ ይሄን ነገር ሊያንቀሳቅሰው የሚችለው
በእውነቱ የዘንድሮ የዲያስፖራ የአማራ ዲያስፖራ በዓል ለየት የሚያደርገው ፕሮጀክቶች ቀርጾ ዲያስፖራው ሊሳተፍ የሚችልባቸው ፕሮጀክቶችን አዘጋጅቶ መቅረቡ ነው። በዚህም መሰረት የአማራ ተወላጆች የዲያስፖራ ማህበር ተቋቁሟል። ህጋዊ ውቅና ያለው ነው። ይሄም ከመንግስት ጋር ተባብሮ ለመስራት የጋራ ስምምነት አድርጓል። ይሄ ማህበር በውጭ የሚኖሩ የአማራ ተወላጆች በዚህ ክልል ውስጥ ለሚደረጉ ማናቸውም እንቅስቃሴዎች በጋራ ዲያስፖራ በጋራ የሚንቀሳቀስበት በየግላቸውም ደግሞ ወይም በቡድኑ ነው ራሳቸውን ተቀማው አገሪቱንም የሚጠቅሙበት ሁኔታ የሚያመቻች ነው። በዚህ መሰረት እንግዲህ ዘንድሮ ለየት ያደረገው ምንድነው ይሄ የአይሲቲ እና ኢኖቬሽን ሴንተር ከወቅቱ ጋር የሚሄድ አገራችን ደግሞ በ2025 መካከለኛ እድገት ያላት አገር ውስጥ ገባለች የሚል ታርጌት ተደርጎ እየሄደ ነው። በዛ እቅድ መሰረት በቴክኖሎጂ የታነጸ በጣም በስኪል የዳበረ የሰው ኃይል ያስፈልጋል። ያንን ለማዘጋጀት የሚያስችል ይሄን ነገር መስራታቸው በጣም የሚያስደንቅ ነው። ሁለተኛ በውጭ የሚኖረው ዳያስፖራ ህይወቱ በሙሉ ከቴክኖሎጂ ጋር የተያያዘ ነው። ሰው ሳያይ የሚኖር ዳያስፖራ አለ። ስራውን ሰርቶ ክፍያው በባንክ ገብቶለት በምን ከገንዘብ ጋር በቴክኖሎጂ ብቻ ካልሆነ ማይኖር ነው እንግዲህ ምን ኖርበት አለ። በዚህ ውስጥ ደግሞ አብዛኛው ወጣቱ ዳያስፖራ በአይሲቲ እና በኢኖቬሽን በሳይንስ ከሚኖርበት ዓለም ውስጥ ዘረኝነቱም ስለሚያስቸግረው ራሱን ብቁ ለማድረግና ከሌሎች በልጦ ለመገኘት ከፍተኛ አስተዋጽኦና በሳይንስና በአይሲቲ በቴክኖሎጂ ብዙ ኢትዮጵያውያን በጣም በከፍተኛ ደረጃ ላይ የደረሱ አሉ። ለነሱ የነሱን እውቀት ትራንስፈር የሚያረጉበት እዛው ስራቸው ላይ ሆኖ የሚያረጉበት ሴንተር። ሁለተኛ ኢንተርንሺፕ ወጣቱ መጥቶ በአይሲቲ በኢኖቬሽን ሪሰርች የሚያረግበት ይሄን ማዕከል መሰረት ድንጋይ መጣሉ በዚህ በዓል ላይ ተመስርቶ እና ይሄንንም ደግሞ የዲያስፖራው ገንዘቡን ዲያስፖራው ፋይናንስ ሊያረግ መሬቱንና ማኔጅመንቱን ደግሞ አጠቃላይ የክልሉ መንግስት በጣም ጥሩ ፓርትነርሺፕ ነው የሚል እንትን ያለኝ ይሄ ትልቅ ነገር ነው ወደፊት ታሪኩ ነው የሚይዘው
ወደ ማጣቃለያው እንሂድና እንግዲህ አድማጮች የምታዳምጡ ኢትዮጵያ እንደም ሬዲዮ አገልግሎት ሀገር በዚህ ሰሞን የተሰኘው ፕሮግራማችን እናጋጣሚ ሆኖ የዚህ ሳምንት ቦታችን ግን ባህር ዳር ነው ሁልጊዜ አዲስ አበባ ኢትዮጵያ በመጣበት ጊዜ አዲስ አበባ ኢትዮጵያ በመጣበት ጊዜ አንዳንድ ጊዜ ነርቨስ ወይንም ደግሞ ስሜታዊ ትሆናለህ ከብዙ አመት ጊዜ ወይ ከብዙ አሁን እኔ በአመቴን የመጣሁት እና ዘንድሮ ባጭር ጊዜ ነው የተመለስኩት እንደዛም ሆኖ ስሜታዊ የሚሆን የፍቅር በቃ የቤተሰባዊ ነገሮች ነው እና አንዳንዴ እረሳቸዋለሁ ነገሮችን እና የዚህ ውይይት አንደኛው ዋናው ዓላማ አሁን ያለውን የሰሞኑን እይታ የሳምንታችን እይታ ነው እና አንተ እንዴት አየው ከሰኞ እስከ ከሰኞ ነው የገባው ይመስለኛል ባህር ዳርና እስካሁን ድረስ ያለውን ነገር በምን አይነት ተቋጫዋለህ ወደፊትስ ምን ብናደርግ ያመቻል የሚል መልእክትን አስተላልፍልኝ
ሰኞ ከገባሁበት ጀምሮ በየቀኑ ሰላም ደስታ የዲያስፖራዎች ፊታቸው ላይ የመነበብ የልዩ ስሜት ሁኔታ የመንግስት አቀባበል እያንዳንዷን ክትትሉል ጊዜ ምን ጎደላችሁ ምንድን ነው የሚያስፈልገው ምን ይቀርባችሁ ነገር አለ እነዚህ ሁሉ ለኔ በጣም የሚያስደንቅ ነገር ሆኖብኛል ሌላው ግን መጨረሻ ላይ ሳለልም አልፈው ምንድነው እስካሁንም ድረስ መንግስት ቃል የገባውን ነገር እየሰራ ነው በልዩነት ሰበብ አንዳንድ ወገኖች ወይ ጥቅምም ስልጣንም ፍለጋ ሊሆን ይችላል ዲያስፖራውን ወዲና ወዲ በሐሳብ የሚያተራምሱት ዲያስፖራው ይሄንን ተገንዝቦ ፊቱን ወደ ሀገር ቤት ቢያዞር መልካም ነው ሆላላ
አቶ ያለው
ዋናው ነገር አውሮፓ ማሜሪካ የምንኖር ትውልደ ኢትዮጵያውያን እዛ የምንኖረው ያደገ ና የተሻለ ኑሮ ስላለ ሰላም ስላለ ዲሞክራሲ ስላለ ነው ስለዚህ ሀገራችንም እነዚህ ነገሮች እንዲመሰረቱ ፕሮሰስ ላይና ሂደት ላይ ነው ያለን ዳያስፖራው ለዚህ ሂደት ገንቢ አስተዋጽኦ ማበርከት አለበት ያ ለራሱ ተጠቃሚ ያረጋዋል ስለዚህ አሁን ሰላም የሌለባቸው ሀገሮች ብዙ ህንጻ ተሰርቶ ብዙ ነገር ሆኖ የምናያቸው ነገር ነው ስንት የተለፋበት ነገር እየወደመ ያለ ስለዚህ ሀገራችን በአሁኑ ወቅት የምታስቀና ሀገር ናት በሰላሟ ለእድገት የምታረገው ጥረት ለጥፋ ሌሎች ሀገሮች እየጠፉ እያሉ እቺ ሀገር ግን ለእድገት እየጣረች መሆኗ ይሄ ህዝብ የሚጠብቀው የሚፈልገው ማደግና ሰላምና ዲሞክራሲ ነው ስለዚህ ዳያስፖራው ማየት ያለበት ህዝቡን ነው እና ፕሊስ ወደ ህዝቡ ላይ እናተኩር የህዝቡን ኑሮ ህዝቡ ሰላም ነው የሚፈልግ ሰላም ብቻ ሳይሆን ደግሞ ሰላም ካለ ልማት አለ ከዛም ደግሞ አብሮ ዲሞክራቲክ ስርዓት አለ መልካም አስተዳደር አለ ስለዚህ ዳያስፖራው በዛ ላይ ገንቢ አስተዋጽኦ እንዲያበረክት ነው ጥሬን ማስተላለፍ
እሺ በጣም ነው ማመሰግነው ሁለታችሁንም አድማጮች የምትታደሙት ኢትዮጵያን ድምጽ የሬዲዮ አገልግሎት ሀገር በዚህ ሰሞን የተሰኘው በሳምንቱ አጋማሽ ላይ የሚተላለፈው ፕሮግራማችን ነው ቀደም ብዬ እንደነገርኳችሁ ሁልጊዜ ስስገባ የምናገረው ምስትበት ጊዜ አለ ግን አሁን ግን ዝም ብዬ ስመለከተው የቱን ያህል ደስተኞች የቱን ያህል እድለኞች ኢትዮጵያውያኖች እንደሆን ልገልጽላችሁ ወዳለሁ ምክንያቱም እርግጥ ድህነት አለብን ድህነታችን ደግሞ ያመጣነው አለመስራታችን ነው ከስራችን አኳያ የሀገራችን ለውጥ ባለፉት 10 ዓመት 15 ዓመት የመጣውን ለውጥ ካየነው ህዝቡ ወደ ስራ እንደተመለሰ እየተገነዘብን ያየነው መንግስትም የራሱን ድርሻ እየተወጣ ነው እርግጥ መንግስት የራሱ ችግር እንዳለበት በተደጋጋሚ ተናግረናል መንግስት ራሱ ተናግሯል የመልካም አስተዳደር ችግር አለብኝ ብሏል እሱ ግን ሊቀረፍ የሚችለው ቁጭ ብሎ በመወያየትና ስራዎችን እንዲሰሩ በማድረግ ብቻ ነው የኛ ኃላፊነት የኛ ደራሽነት መሆን ያለበት ደግሞ ከህዝቡ ጋር ነው ቀደም ብለው ሁለቱም ወገኖች የተናገሩት እኛ ከህዝብ ጋር ነው መስራት ያለብን ከኛ ከህዝብ ጋር ነው መጋራት ያለብን እኛ ለህዝብ ነው መድረስ ያለብንና ህዝቡ የሚማርበትን ሰላም የሚያገኝበትን አገሪቱ የምትበለጽግበትን ነገር እኛ ባቀማችን እስካደረግን ድረስ የምንወዳት ሀገራችን ኢትዮጵያ ለምለማ ሁለተኛ አሁንም ስሟ እየገነነ እየመጣ ነው ሁለተኛ ድሃ ሳይሆን በረሃብት ሳይሆን በብልጽግና በደስታዋ በፍቅሯ የምትጠራበት አዲስ ራፊ ምን ከፍተበት ይሆናል ህዳሳችን በዛ ላይ ይመጣል የሚል እምነት አለኝ ይሄንን ስነግራችሁ ደግሞ ከራሴ ከማያቸው ከተለያዩ ቦታዎች ከማነባቸውና እንደውም ደግሞ በዛኛው ሳይድ አሉም የሚባሉም ሰዎች ተደብቀውም በድብቅም ሆነ በተለያየ መልኩ ከሚገልጹት እያወቁት እንደሚያጠፉ እያወቁት እንደሚሳሳቱ ከሚነግሩንም አንጻር ነው። ስለዚህ አገራችን ኢትዮጵያ በሰላም ያለችው አገራችን ኢትዮጵያ እየለማች ነች ያለችው ህዝቧ ከነበረባት ችግር ሰው ሳይሞትባት ለአንድ አመት ተኩል የምግብ እጥረት እና ድርቅ አለ ተብሎ ፈረንጅ ሁሉ አይናፍጦ ወደቀች ትባል ራሷን በራሷች ላይ እየተነሳች ያለች ሀገር ነች። ስለዚህ ሀገራችን እያመሰገን ስለሀገራችን ጥሩ በጎ ነው እያሰብን ፕሮግራማችን እዚህ ላይ ይጠናቀቃል። በሚቀጥለው ሳምንት የቀዳሚው ፕሮግራማችን እስከምንገናኝ ድረስ ደህና ሁኑ እያልኩኝ ፕሮግራማችን ለመከታተል በድረገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምላችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። ለዛሬ ያለን ፕሮግራም እዚህ ላይ ያበቃል። ከባህር ዳር ከተማ ማለትም አማራ ክልል መስተዳደር ባህር ዳር ከዋና ከተማ ባህር ዳር ይህን ፕሮግራም መሰናበታችሁ ዘሩ ተሾመ ነኝ። የፕሮግራሙ አዘጋጅ ለተጋባዦች በጣም አመሰግናለሁ።
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ¡Suscríbete al canal!